አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 3 እናስተማለን። በዚህም የተክላላ ፕሮግራማችን ፍጻሜ ይሆናል። Kill a generation. The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፍን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረ መድኅን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረ መድኅን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድኅን የተተረጎመ 1989 ዓመተ ምህረት ክፍል 3 የማን አብዮት የሚለው ጥያቄ ፈጣን ብሎ ሊመለስ የሚችል ነው። አብዮቱ የህዝቡ የገዛ ራሱ ነበር። የርሱም ፍሬ ጻማ ነበር። የካቲቱ አብዮት የወታደር ንቅናቄ አልነበረም። የወታደር አመጾች በሚታዩአቸው የሥራ ማቆም አድማዎች ግን በሚሰወሯቸው ሰዎች አይን ሲታይ ካልሆነ በስተቀር ወታደሩ ማሳረጋው ላይ የወሰደው እርምጃ ህዝቡ በአጠቃላይ አመቱን ሙሉ ባደረገው ትግል ይተካል ካልተባለ በስተቀር የምንኳተት መፈንቅለ መንግስትም አልነበረም። በአብዮቱ ውስጥ የፖለቲካ ትምህርት ቀሰመ። የኢኮኖሚ ጥያቄዎችን ከመሰረታውያን የፖለቲካ ጥያቄዎች ጋር አዛምዶ አቀረበ። መንግስት ተለሳልሶ ሲቀርብ፣ የቤንዚን ዋጋ ሲቀንስ፣ ወይም የአዲሱ መንግስት ህገ መንግስቱን ሊያሻሽል ቃል ሲገባ ትግሉን አላቆመም። በገዛ ራሱ ትግል በነጻ የመናገር፣ የመሰብሰብ፣ የሥራ ማቆም ወዘተ መብቶችን ተቀዳጅቶ ነበር። እነዚህን መብቶች ለመጠበቅና ለማስፋፋትም ነበር የፈለገው። ኢትዮጵያውያን ለመጀመሪያ ጊዜ ነጻነት ቢያገኙም እንዴት እንደሚጠቀሙበት አላወቁም በማለት ትግሉን እንዲያቆሙ የፈለጉት ተጫጫሁ። ግን ህዝቡ የሚፈልገውን ያውቅ ነበር። በዚህ ጊዜም የጊዜያዊ ህዝባዊ መንግስት ጥያቄ ቀርቦ ነበር። ፊውዳሊዝም እንብኝ፣ ህዝባዊ ዴሞክራሲያዊ ሪፐብሊክ በእጄ የሚል ይዘት ነበረው የወቅቱ መፈክር። ህዝቡ በራሱ ትግል መንግስቱን አሽመድምዶ ያገኘውን ነጻነት ከልቡ ገብቶ ነበር። እነዚህን መብቶች ለመንከባከብ ለተቀዳጀው ነጻነት ዋስትና ለማግኘት ስልጣን ፈለገ። ስለደርግና እወክለዋለሁ ስለሚለው እንቅስቃሴ ይህንኑ ማለት አይቻልም። በተደጋጋሚ ጊዜ ከአሮጌው መንግስት ጋር ለመደራደርና ህዝባዊ እንቅስቃሴውን ለማፈን ሞክሯል። እስከ መጨረሻው ጊዜ ድረስ የተነወረውን የንጉሠ ነገሥት አገዛዝ የማቆየት ሐሳብ ሲያሞናሙን ቆይቷል። የሱ መፈክር ኢትዮጵያ ትቅደም፣ ብሔራዊ ስሜትን በክርትፉ የያዙና የተቀያየጡ ሐሳቦችን ያዘለ፣ የመደብ ልዩነቶችንና የፖለቲካ ስልጣንን አበይት ጉዳዮች አድበስብሶ ለማለፍ የተመቻቸ ነበር። ወታደሩ እያደር ጡንቻ እየተሰማው መጣ። ስልጣን ለመያዝ የመቻሉ ጮራ በአድማሱ ላይ እየፈነጠቀ ሲመጣ፣ ሲቪሉ ለመሰረታዊ ለውጥና ለህዝባዊ ስልጣን የሚያሰማውን ጩኸት ለመግታት የሚያደርገውን ግፊት መጨመር አመጣ። ኢትዮጵያ ትቅደም ለሚለው ወታደራዊ መፈክር ህዝቡ ሰፊው የኢትዮጵያ ህዝብ ይቅደም የሚል ተገቢ መፈክር ተካለት። ከላይ በሚደረገው ጥገናዊ ለውጥ እርካታ ላገኙትና ያንንም ለመስበክ ለሞከሩት ሁሉ ከፓርቲዎች፣ ከብዙሃን ድርጅቶች፣ ከሲቪሎች፣ ከወታደሮች ወዘተ የተውጣጣ ጊዜያዊ መንግስት እንዲቋቋምና ይህም ሰፊ መሰረት ያለው ህዝባዊ መንግስት በጊዜያዊነት የሚሰራና ለምርጫ መንገድ የሚጠርግ እንዲሆን የሚል ሐሳብ ደቀነባቸው። የግጭቱን ውስጣዊ ባህሪ ማየት የተሳናቸው ትግሉ በሲቪልና በወታደር መካከል እንደተፈጠረ ግጭት ሆኖ ታያቸው። እርግጠኛው ግጭት ግን በዴሞክራሲያዊውና በአምባገነናዊው መስመር መካከል ነበር። በህዝባዊው ንቅናቄና በወታደሩ መካከል የነበረው መለያየት ግልጽ እየሆነ መጥቶ ነበርና ይህም የመራራቅ ሁኔታ ጎራ ለይቶ መሰለፍን አስከተለ። የተወሰነ ክፍል ከጦር ኃይሎች፣ ከአየር ኃይል፣ ከአርሚ አቪዬሽን ወዘተ ከሲቪሉ ጋር ሲወገን፣ ከተራማጅ ምሁራን የተወሰነ ክፍልም ከደርግ ጋር ወገነ። ልክ ንጉሠ ነገሥቱ ከመውረዳቸው በፊት በነዚያ ቀናት ግልጽ የሆነ የመጣው ህዝባዊ ንቅናቄው ከሁለት የተከፈለ መሆኑ ነበር። ህዝቡ እውነትም ይገባዋል አብዮቱን የገዛ ራሱ አድርጎ በመውሰድ የህዝባዊ ዴሞክራሲያዊ ስርዓት ጉልላት ሊያበጅለት ነበር የፈለገው። ደግሞ ራሱን በራሱ ግንባር ቀደም አድርጎ ሰይሞ ያብዮቱ ታዳጊ መሆን ነበር የፈለገው። በሁሉም ክፍሎች ማለት ይቻላል ይስተጋቡ የነበሩ አጠቃላይ መፈክሮች ረቀቅ ይያሉ መምጣት አንደምታቸው መብዛት ጀመረ። በጎራ መከፋፈሉም እንዲያውም ይበልጥ ገሃድ ሆነ። የዴሞክራሲን አስፈላጊነት የከዳ ማንም አልነበረም። ግን ወደ ዴሞክራሲያዊ መሄጃው መንገድ ወይም እንዲያውም ዴሞክራሲ ምን ማለትም እንደሆነ በየጎራው የነበረ አመለካከት ተመሳሳይ አልነበረም። አንዳንዶች የተናገሩት የደርግ ስልጣን መያዝ ያለቀለት ጉዳይ ከሆነ በኋላ ቢሆንም መከፋፈሉ የመጣው በኋላኛው ጊዜ ሲቪሉ ደርግን ሊተካ ከፈለገ በኋላ ነበር ብለው ያመካኛሉ። ከዚህ የበለጠ ከእውነት የራቀ ነገር ሊገኝ አይችልም። ክፍፍሉ የተፈጠረው ደርግ ስልጣን ከመያዙ አስቀድሞ ነበር። ተደማጭነት የነበረው የህዝባዊ ንቅናቄ ተራማጁ ክፍል ገና ከጥንስሱ ደርግ የተባለው ፍጡር ምን ሊያስከትል እንደሚችል ተገንዝቦ ነበር። ስለሆነም ከመስከረም ሁለት በፊት አስቀድሞ የማስጠንቀቂያው መልእክት አስተጋብቷል። ንጉሳዊ መንግስት ከአምባገነናዊ ወታደራዊ መንግስት እንደሚተካ እውን እየሆነ መጥቶም ነበር። በቀጥታ የፈሩት ይደርሳል የጠሉት ይወርሳል እንደተባለው ተረት ሆነና መስከረም 2 ቀን 1967 ዓ.ም ተመረጠ። ንጉሰ ነገስቱ ተገልብጠው ደርግ ስልጣን ጨበጠ። የአድሃሪው መንግስትና የፍራቱም ከፍተኛ መገለጫ የሆነው ንጉስ ብሎ ብሎ በመገልበጡ ህዝባዊ ንቅናቄው ከተየቀው በተቃራኒው ንጉሳዊ መንግስት በዚያ ጊዜ የተወገደ ባይሆንም ህዝቡ ፈነደቀ። ግን መጪው ሁኔታ ስላሳሰበው ፍንደቃው የተቆጠበ ነበር። ለነገሩማ ኢትዮጵያውያንና የኢትዮጵያን ታሪክ የሚያውቅ ማንኛውም ሰው በቀውጢ ሰዓት የኢትዮጵያ ህዝብ በወታደር ላይ እምነቱን ፈጽሞ እንደማይጥል አሳምሮ ያውቃል። ህዝቡም ያው ክፉኛ የፈራው ነገርም ብዙ ሳይቆይ ደረሰ። ወታደራዊ መሪዎቹ ዴሞክራሲያዊ መብት መጠየቅም ሆነ ተቃውሞ ማሰማት እንደ ወንጀልና እንደ ጸረ አብዮት ተግባር የሚቆጠር መሆኑን ለማወጅ ብዙም ጊዜ አልፈጀባቸውም። ወደ ሽብሩ ያመራው የግፍጫው መነሻና መንደርደሪያ ይህ ነው። ደርግ ራሱን አደላድሎ ለመቀመጥ በኃይል ከመጠቀም ሌላ ምርጫ አልነበረውም። ከዚህ አንፃርም ስንመለከተው ሽብሩ ከደርግ ጋር የተወለደ መሆኑን እንገነዘባለን። ምዕራፍ 3 ኩሹኩ ሽብር አዲሱ አምባገነንነትና ህዝቡ። ደርግ በይፋ ያወጀው በ1968 ዓ.ም ተመረጠ። በኢህአፓ ላይ ግልጽ ሽብር ባወጀበት ጊዜ ነበር። ግን በ1966 እና በ1968 ዓ.ም ተመረጠ መካከል ምን ሁኔታ ነበር? አካቶ የሰላም ጊዜ ኑሯልን? አንዳንዶች እንደሚያመካኙት የደርግ ተቃዋሚዎችስ ወደ አመጽ ተግባር በመሰማራታቸው ደርግ አጠፋውን እንዲመልስ አልገፋፉትም ነበርን? የከተማው ስውር ጦርነት ተብሎ ለመጥራት ያበቃው ጦርነትስ የመጀመሪያይቱን ጥይት የተኮሳት ማን ነው? ረግጠህ ግዛ አሰራሩስ ባስመሳይ ዴሞክራሲያዊ አሰራር በማጀብ ላይ ያለው ወታደራዊ መንግስት ወደ አመጽ ያመራሁት ለኢሃፓ ነጭ ሽብር ለመመለስ ስል ነበር ብሎ አይናውጥቶ ይከራከራል። አንዳንድ ሌጣ ትንተና የማድረግ ዝንባሌ ያላቸው ወይም ወታደራዊ መሪዎቹ ላይ በጎ አመለካከት ያሳደሩ የውጭ ጻፊዎች ይህን የመንግስቱን ክርክር ከጊዜ ወደ ጊዜ ሲያስተጋቡ ቆይተዋል። አሁንም ሌሎች ደግሞ የተጠማዘዘ አመክንዮን በማንጸባረቅ ደርግ ወደ አመጽ ተግባር ቢሰማራም ተቃዋሚዎቹ መፈናፈኛ አሳጥተውት ለመግዛት ተስኖት ነበርና ምርጫ አልነበረውም ብለው ያቀርባሉ። በሌላም ማነጋገር የኢትዮጵያ ህዝብ በተለይም ኢሃፓ በራሱ ላይ ማስጠራ መባሉ ነው። ነበረን የነካካ ወይንም የሀገራችን ምሳሌያዊ አባባል ጎልደፍ ባለ አነጋገር እንደሚያስቀምጠው አላርፍ ያለች ጣት አይነት ነገሩን የሚያውቁትማ ኢትዮጵያውያን ስለ ትንሹ ሽብርና ስለ ትልቁ ሽብር ያወራሉ። ትንሹ ሽብር ወይም አንዳንዶች ኩሹክ ሽብር ብለው የሚጠሩት ገና ከጠዋት የደርግ አገዛዝ ከጀመረ ጊዜ ጀምሮ አብሮ የመጣና በኋላ ለተከተለው ቀይ ሽብር ተብሎ ለታወቀውና መንግስትም ቀይ ትርኢት እያለ ከፍ ከፍ ሲያደርገው ለነበረው የሰው እልቂት የደም መጉረፍ መንገድ የተረገ ነው። ከመስከረም 1967 ዓመተ ምህረት እስከ መስከረም 1969 ዓመተ ምህረት ሰላም አልነበረም። አዲስ ጦርነት ተከፍቶ ነበር። በዚህን ጊዜ ውስጥ ህዝቡ ጠመንጃ አላነሳም። የገደለውም ባለስልጣን አልነበረም። ያለው ዋና መሳሪያ በሰላማዊ ሰልፍ ተቃውሞን ማስተላለፍ፣ የሥራ ማቆም አድማ ማድረግና የመሳሰሉት ነበሩ። ህዝቡ በራሱ ትግል ከፊውዳላዊው መንግስት ፈልቅቆ ያወጣውን መብት ለመጠቀም ብቻ ነበር እየሞከረ ያለው። በተጨማሪም ህዝቡ ወታደራዊ መንግስት ወደ ካምፑ ለመመለስ የገባውን ቃል ኪዳን ጠብቆ ስልጣን ለህዝብ እንዲያስረክብ ጠይቆ ነበር። ህዝቡ በሰላማዊ መንገድ ተቃውሞውን አቀረበ። ደርግ ግን ኃይልን በመጠቀም አጸፋ ሰጠ። እውነቱ ይህ ነው። ይህም ሆኖ ይኖራል። መስከረም 2 ቀን 1967 ዓመተ ምህረት ደርግ ስልጣን ሲይዝ በዚያን ዕለት ባስተላለፈው አዋጅ ካሰፈራቸው አንቀጾች ውስጥ የሚከተሉት ይገኛሉ። አንቀጽ 3 ሀ አልጋ ወራሹ ልዑል መርዕድ አዝማች አስፋ ወሰን የኢትዮጵያ ንጉስ ይሆናሉ። አንቀጽ 8 ይህ አዋጅ ስራ ላይ እስካለበት ጊዜ ድረስ የኢትዮጵያ ተቀደም ፍልስፍና መቃወም፣ የሥራ ማቆም አድማ ማድረግ፣ ያልተፈቀደ ሰላማዊ ሰልፍ ወይም የህዝብን ሰላምና ጸጥታ ሊያናጋ በሚችል አድራጎት ውስጥ መገኘት የተከለከለ ነው። አንቀጽ 9 በዚህ አዋጅ ውስጥ በአንቀጽ 8 የተዘረዘሩትን ትዕዛዝ የሚጥሱትን ለመዳኘት ልዩ ወታደራዊ ፍርድ ቤት ይቋቋማል። በእነዚህ ልዩ ፍርድ ቤቶች የተላለፉ የፍርድ ውሳኔዎች ይግባኝ አይጠየቅባቸውም። በሌላም ማነጋገር ደርግ ወደ ጦር ሰፈሩ መመለሱ ቀርቶ ህዝቡ ምንም ቅሬታ ሳይተነፍስ አፉ ተሸብቦ ወደ ቀድሞው የግዙነት ሁኔታ እንዲመለስ ይነግሩት ጀመር። እንደሚጠቀሰው ሁሉ እኛ በየካቲቱ አብዮት በግንባር ቀደምትነት የተሰለፉት አጥብቀው ተቃወሙ። የኢትዮጵያ ሰራተኞች አንድነት ማህበር ኢሳማ በመስከረም 1967 ዓ.ም ጉባኤ በመጥራት ሰብአዊ መብቶች እንዲከበሩ፣ ጊዜያዊ ህዝባዊ መንግስት እንዲቋቋም ውሳኔዎችን አስተላለፈ። እኒህም ጥያቄዎች በመምህራን፣ በተማሪዎች፣ በጥቂት የክብር ዘበኛ መኮንኖችና ወታደሮች፣ በአየር ኃይል፣ በአርሚ አቪዬሽንና በመሐንዲስ ክፍል አባሎች እንዲሁም በመንግስት ሰራተኞች ተስተጋቡ። ግልጽ እንደነበረው ደርግ እንኳን ስልጣን ለማስረከብ ለማካፈልም ፍላጎት አልነበረውምና አዋጁ ስራ ላይ በመዋል ወደ እመቃው ተለማመደ። የለባደሩ ማህበራትና የተማሪ ማህበራት መሪዎች ተያዙ፣ ታደኑ። ደርግ ከአራተኛ ክፍለ ጦር የጦር ቡድኖች ልኮ የመሐንዲስ ክፍልን እንዲያጠቁ አምስት ወታደሮች ሲገደሉ ከሰባት በላይ ቆስለዋል። በሃያ ውስጥ የሚገመቱ ካርሚ አቪዬሽንና ከክብር ዘበኛ ታፍተዋል። የገንዘብ ሚኒስቴርና የሌሎች መስሪያ ቤቶች ሰራተኞች እንዲሁም ከሰላሳ በላይ የሚሆኑ ምሁራን ታስረዋል። በጥቅምት ወር ለሥራ ለመመዝገብ ኢሳማ ዋና ጽሕፈት ቤት ደጃፍ ላይ የተሰባሰቡ ሥራ አጦች ምንም እንኳ ለመሰብሰብ የፖሊስ ፈቃድ በጸጥታ ምክትል ኃላፊ በኮሎኔል በቀለ ተክሉ የተፈረመ የነበራቸው ቢሆንም በጸጥታ ኃይሎች መደብደባቸው አልቀረላቸውም። ከሥራ አጦቹ አብዛኛዎቹ ከሁለተኛ ደረጃ ትምህርት ቤት የወደቁ ሥራ ፈላጊዎች ነበሩ። በደረሰው ድብደባ ከሥራ አጦቹ አንድ ሰው ሲሞት በርከት ያሉ ቆስለዋል። እነሆም ከመያዝ ወደ መግደል ሂደቱ አመራ። የፖሊስ ድጋፍ ከነበራቸው የመሬት ከበርቴዎች ጋር አርሶ አደሩ ግፍጫ ውስጥ እንደገባ ግድያውም ወደ ገጠሩ መዛመት ጀመረ። የአመጹን ንረት በመጨመር ደርግ ያለምንም ፍርድ ህዳር 14 ቀን 1967 ዓመተ ምህረት ማምሻውን 59 ሰዎች ገደለ። ከዚህ በተጨማሪም የራሱ የወታደራዊው አምባገነን ቡድን የመጀመሪያው ሊቀመንበር የነበረው ሌተና ጀነራል አማናንዶም ከሁለት ረዳቶቹ ጋር ተገደለ። ይህ የመጀመሪያው አጋፎ የመግደል ሁኔታ ደርግ ህጋዊ መንገዶችን መከተልን አሽቀንጥሮ መጣሉን ፎግ አድርጎ አሳየ። ከዚህም ጋር ብዙ እስረኞች በልዩ ልዩ ምክንያት የታሰሩ ጸረ አብዮተኞች እያለ አዳምሮ የመግደል ፈሊጡን በስራ ላይ ማዋል ጀመረ። ህዳር 14 ቀን የተገደሉት አብዛኛዎቹ ሚኒስትሮችና የወደቀው መንግስት ከፍተኛ ባለስልጣኖች ሲሆኑ አንዳቸውም ለፍርድ አልቀረቡም። በአስቸኳይ በተጠራ የደርግ ስብሰባ ስማቸው ተነቦ የሞት ፍርዳቸው በእጅ ማውጣት የጸደቀ ነው። ለምሳሌ ጀነራል ኢሳያስ ወደ መገደያው ስፍራ የተወሰዱት ከሆስፒታል ሲሆን ነፍሳቸውን ስተው በነበረበት ሁኔታ እንደነበር ይነገራል። ተጨባጭነት ባላቸው ወንጀሎች ሊከሰሱ የሚችሉ የንጉሠ ነገሥቱ የቅርብ ታማኝ አገልጋዮች ሳይነኩ ከአህያው ይልቅ ዳውላው ጥፋተኛ ሆኖ በደርግ መኮንኖች የተለየ መወደድን ለማትረፍ ያልታደሉት እንዲገደሉ መወሰኑ ምርጫው ምን ያህል በዘፈቀደ የተደረገ እንደነበር ለመመዘን ያስችላል። ደርግ ይህንን ህገወጥ ግድያ የፖለቲካ ውሳኔ አለው። ከነዚያው ካሮጌው መንግስት ሹማምንት ጋር እኛ በጥቅምት ወር ውስጥ የወታደራዊ አገዛዝ አብቅቶ የዴሞክራሲ መብት ይከበር በማለታቸው ተይዘው የነበሩቱ እነ ኮሎኔል ይገዙ ይመኑ፣ ሻምበል በላይ ጸጋዬ ከአርሚ አቪዬሽን፣ በቀለ ወልደ ጊዮርጊስ ባሌላ ማዕረግ ከክብር ዘበኛ ተገደሉ። ከነዚህ ግድያዎች በኋላ ደርግ ተጨማሪ ወታደሮች ወደ ኤርትራ በመስደድ እየጋመ የመጣውን የኤርትራን ሽምቅ ውጊያ በኃይል ለመፍታት መረጠ። ይህም ብቻ አልነበረም፣ እስራኤል የሰለጠኑ ልዩ ኮማንዶዎችና አፋኝ ቡድኖች በነሲብ የተመረጡ ወጣቶችን በፒያኖ ሽቦ እያነቁ ለመግደል በአስመራ ከተማ ውስጥ እንዲሰማሩ ተደረገ። ሽብር በከተማዋም ከዚያም ባሻገር ተስፋፋ። በስም ኤርትራዊ የሆነ ይጨፈጨፋል የሚል ጸረ ኤርትራውያን አሉባልታ በአዲስ አበባና በሌሎች አካባቢዎች ተሰራጨ። አንዳንዶች ይህን ወሬ ያራገበው ራሱ መንግስት ነበር ሲሉ፣ ሌሎች ደግሞ የኤርትራ ግንባሮች ወታደራዊ ኃይላቸውን ለማሳደጊያ እንዲረዳቸው ያደረጉት ነበር ብለው ይከራከራሉ። በርካታ ኤርትራውያን ወደ ስደት ወይም ወደ ሽምቅ ተዋጊዎች ሸሹ። ህዳር 7 ቀን 1967 ዓ.ም ደርግ ደግሞ እንደገና የሚስማማውን ሌላ አዋጅ ይዞ መጣ። ለቀድሞ የወንጀለኛ መቅጫ ደንብ ማሻሻያ ሆኖ የቀረበ ነበር። ይህ አዋጅ የልዩ ጦር ፍርድ ቤትን መቋቋም ከማስታወቁም በላይ የተዘረዘሩት አንቀጾች ሰፋ ያሉና በደንብ ያልተብራሩ የተለያዩ ጥፋቶችን ለሞት ቅጣት የሚያበቁ ወንጀሎች አድርጎ ያቀርባቸዋል። በዚህም መሰረት አንቀጽ 5 በመንግስቱ መከላከያ ኃይል ላይ መሰናክል የፈጠረ ማንኛውም ሰው በሞት እንዲቀጣ ይደነግጋል። ሆኖም ይሄው ድንጋጌ በጦር ኃይሎች ውስጥ የደርግን አገዛዝ የሚቃወሙ ዴሞክራሲያውያን ኃይሎች ላይ የተነጣጠረ እንደነበር ማንም አልሳተውም። ክህደትም በሞት ያስቀጣል ይላል። ግን በክህደት ደረጃ የሚለኩ ምን አይነት አድራጎቶች ናቸው የሚለው ውሳኔና ትርጓሜ የተተወው ወታደሮችንም ሲቪሎችንም እንዲዳኙ ለተመደቡት ወታደራዊ ፍርድ ቤቶች ነበር። እንደሚተበቀውም አዋጁ ላለፈውም እንዲሰራ ሆኖ ስለወጣ በታሰሩት ላይ በህዳር አጋማሽ ላይ ለተፈጸመው ርሸና መንገዱን የጠረገ ነበር። በመሰረቱ ልዩ የጦር ፍርድ ቤቶች የተባሉት ማስመሰያ ከመሆን አልዘለሉም። በጭፍን የሚፈጸሙ ርሸናዎች፣ ልዩ እርምጃዎች ወይም የፖለቲካ ውሳኔዎችን ፍርድ ለመልከት እንኳ አለ ማለትን እላፊ መናገር አድርገውት ነበርና ፍርድ ቤቶቹ ትርጉም አልነበራቸውም። ጠበቅ ያለ ፍርድ የሚሰጡት የፍርድ አካሎች ትንሽ ለዘብታ በሚያሳዩበት ጊዜ ውሳኔያቸው በደርግ ይሻራል። እዚህ ላይ ሊነሳ የሚችል መጋቢት 1967 ዓ.ም ተመረጥ የተረሸኑት የስድስቱ ሰዎች እጣ ነው። ልዩ የጦር ፍርድ ቤቱ ብርጋዴር ጀነራል ታደሰ ብሩን፣ ሌተና ኮሎኔል ኃይሉ ረጋሳና ደጃዝማች አሉላ በቀለን፣ መለስ ተክሌን፣ ግደይ ገብረ ዋህድንና ረዘነ ሐኮስን እድሜ ይፍታህ ፈረደባቸው። አሉላ በቀለ የታወቀ የመሬት ከበርቴ ሲሆን ታደሰ ብሩ ደግሞ በ1950ዎቹ ዓመተ ምህረት መጨረሻ አካባቢ በቢጫና ቱለማ እንቅስቃሴ አብይ ሚና የተጫወተ የታወቀ የኦሮሞ መሪ ነበር። መለስ፣ ግደይና ረዘነ ደግሞ ወታደራዊ መንግስት የሚቃወሙ ምሁራን ነበሩ። ለነገሩ መለስ የአዲስ አበባ ዩኒቨርሲቲ ተማሪዎች ጋዜጣ የታገል አዘጋጅ ሲሆን የታሰረበት ምክንያት መስከረም ወር ላይ የደርግ ወኪሎች ለዩኒቨርሲቲ ተማሪዎች ንግግር ለማድረግ በመጡበት ጊዜ በድፍረት ስለተከራከራቸው ነበር። ደርግ የልዩ ጦር ፍርድ ቤቱን የፍርድ ውሳኔ ከመረመረ በኋላ የእድሜ ይፍታህ ፍርዱን በመሻር ሁሉም በሞት እንዲቀጡ ወሰነ። ስለዚህም ለውጡን የሚቃወመው የመሬት ከበርቴና የማይቃወሙት ሁለት መኮንኖች ወታደሩ ፖለቲካዊ መድረኩ ላይ ብቅ ከማለቱ የትና የት በፊት መሬት ላራሹ እያሉ የታገሉ ምሁራን ተዳምረው ተረሸኑ። የደርግ ይፋ መግለጫም የተረሸኑት በመሬት ይዞታው መሻሻልና በኢትዮጵያ ህብረተሰባዊነት ፍልስፍና ላይ ያመጹ እንደነበሩ ገለጸ። የግልምቢጦንና የመንግስቱን ሽርክት ብሔራዊ ስሜት፣ የግልጽነት ማጣት፣ ህዝባዊ መሰረት አለመኖር በማኬታቸው መረባረቢያ ተደርገው የነበሩ ምሁራን እንደ ጸረ ሶሻሊስት ተቆጥረው የርካሽ ርዕዮተ ዓለም ተከታዮች ናቸው እያለ ሲያነሳባቸው በነበረው በዚያው በደርግ ተረሸኑ። ግን ይህ ምጸት ብዙ ጊዜ ራሱን የሚደጋግም ሆኖ የኢትዮጵያ እውነታ ይሆናል። ለደርግ ጠንከር ያለ በጎ አመለካከት ያለው ለኢትዮጵያውያን ተቃዋሚ ክፍሎች ግን ከቶ በዚህ የማይጠረጠረው እንደ ፍሬድ ሃሊዴይ ያለው ጸሐፊ እንኳ የደርግ መቃ ከያፓ ማንኛውም ወታደራዊ እርምጃ በፊት መቅደሙን ሙሉ በሙሉ ሊክደው አልቻለም። ሲቪልና ተቃዋሚዎችን መያዝ፣ ለግብረ ሰቆቃው መዳረግና መግደልም ከሜይዴይ 1968 ዓመተ ምህረት ግጭት ጀመረ። ግን ይህ አድራጎት እስከ 1969 ዓመተ ምህረት ድረስ ጊዜያዊ አስተዳደራዊ ደርግ ፖሊሲ ውስጥ ማዕከላዊ ቦታ አልነበረውም። በእውነቱ በመንግስቱ ፖሊሲ ውስጥ ከ1969 ዓመተ ምህረት በፊት ማዕከላዊ ቦታ አልነበረውምን? ከሜይዴይ 1968 ዓመተ ምህረት በፊትስ ደርግ ወደ ማሰርና ወደ መግደል አልተረማመደም ነበርን? ባለፉት ገጾች ውስጥ ደርግ እመቃውን የጀመረው ገና ከጠዋቱ እንደነበር ለማሳየት ሞክረናል። ዋና ዋናዎቹን ለመውረድ ጥቂትም ልንጨምር እንችላለን። መስከረም 27 ቀን 1967 ዓመተ ምህረት ደርግ የመሐንዲስ ክፍልን እንዲያጠቁ ወታደሮች ልኮ 50 አለቃ መንግስታብ ኃይሌ፣ ምክትል 10 አለቃ ብርሃኑ ማሃሪ፣ ጣሰው ኃይለ ሚካኤልና ወልደ ሚካኤል ከበደ ተገደሉ። ከቁስለኞች ሻለቃ ኢታዮ ቦሮቂሳ፣ 50 አለቃ በቀለ ቱሉ፣ ምክትል 10 አለቃ ቢካና ሙታር፣ ምክትል 10 አለቃ ወልደ ጊዮርጊስ ታቱ፣ ምክትል 10 አለቃ ስንታየው፣ እንደገና እንዳልካቸው ባሌላ ማረግ ይገኛሉ። እነዚህና ሌሎች የተያዙ ወታደሮች እስካሁን የት እንደገቡ አልታወቀም። ጥቅምት 17 ቀን 1967 ዓመተ ምህረት አዲስ አበባ ውስጥ ሰላማዊ ስብሰባ ያደረጉ ፍራጦች ላይ የጸጥታ ኃይሎች ተኩስ ከፍተው አንድ ሰው ሲገድሉ በርካታ ቆስለዋል። ዳር 14 ደርግ በወሰደው የፖለቲካ ውሳኔ መሰረት 60 ሰዎች ተረሽነዋል። መጋቢት 4 ቀን 1967 ዓመተ ምህረት ሌተና ኮሎኔል አማረ ባሽን ጨምሮ 4 ሰዎች በወበራ ወረዳ በሰላሌ አውራጃ በሴኩሪቲ ኃይሎች ተገለዋል። መጋቢት 10 ቀን 1967 ዓመተ ምህረት 6 ሰዎች ቀደም ብለው የተጠቀሱት ጀነራል ታደሰ ብሩና ሌሎች ተገለዋል። በሚያዝያ ወር የሁለተኛና የሶስተኛ ክፍለ ጦሮች የጊዜ ገደብ ሰጥተው ደርግ ስልጣኑን ለህዝብ አስረክቦ እንዲወርድ በመጠየቃቸው በእነዚህ ክፍላተ ጦሮች ላይ የግፍ እርምጃ ተወስዶ ከ35 ያላነሱ መኮንኖችና ወታደሮች ተገለዋል። ዶልታቸዋል በሚል ሰበብም ደርግ ሌተና ኮሎኔል ንጉሴ ኃይልንና ደበሱ በየነን ጨምሮ ብዙዎችን አስሯል። ሚያዝያ 22 ቀን 1967 ዓመተ ምህረት 30 አርሶ አደሮችና የአርሶ አደር ማህበራት መሪዎች በከፋ ክፍለ ሀገር የቡና ሊሙ ውስጥ፣ 9 ሌሎች ደግሞ ግንቢ ውስጥ ወለጋ ክፍለ ሀገር፣ ተጨማሪ 6 ደግሞ ኖፓ ውስጥ ኢሉባቦር ክፍለ ሀገር ተገለዋል። በዚሁ ጊዜ አካባቢ ደረጀ ለገሰ የተባለ ምሁርና ሌሎች 8 ሰዎች ሊሙ ውስጥ ከፋ ተረሽነዋል። ብቸና ውስጥ በአንድ የደርግ አባል የኢሰፓ ማዕከላዊ ኮሚቴ አባል የሆነ በሻለቃ እንዳለ ተሰማ በተመራ ጭፍጨፋ ከአንድ ሺህ የበለጡ አርሶ አደሮች ተገለዋል። አርሶ አደሮችን ማንበርከክ መንግስት በሄሊኮፕተሮችና በሞርታሮች ከመጠቀሙም በላይ ለወታደሮቹ የተሰጠውም ትዕዛዝ የተገኘውን ሁሉ ግደል የሚል ነበር። ከተገደሉት ውስጥ በጣም ወጣቶቹ ወንድማማቾቹ ምኒልክና ግርማ ገሰሰ፣ አካለ ስንኩላን የነበሩት አቶ ውበት፣ አቶ አደም፣ በጣም የሸመገሉት የዘጠና ዓመቱ አባ ዑመር የሚታሰቡ ናቸው። አንዲት ሴትዮም ከሰባት ልጆቿ ጋር ጎጆዋ ውስጥ እንዳለች ተቃጥላ ሞታለች። ከዚህ ጊዜ ጀምሮ ሻለቃ እንዳለ የብቸናው አራሽ ተብሎ ይታወቃል። በየካቲት 1967 ዓመተ ምህረት በኤርትራ የአስቸኳይ ጊዜ አዋጅ ታወጀ። መቼም እንደ ሚስተር ሃሊዴይ ያሉት ጦርነት ጦርነት ነው ወይንም ደርግ የመደብ ትግል በማካሄድ ላይ ስለነበረ ተቃዋሚዎቹን የግድ መግደል ነበረበት ይሉ ይሆናል። ከላይ ባጭሩ የጠቀስ ነው በልዩ ልዩ ቦታዎችና ሁኔታ ይንጸባረቅ የነበረውን ቅኝት ብቻ የሚያሳይ ነው። በዚህ ጊዜ ውስጥ ቁጥራቸው በዛ ያሉ ሰዎች እንደተያዙ ነበር። አደኑ የያፓ አባላትን ለመያዝና ዴሞክራሲያን ፈጥ ለማሰኘት ነበር። የፖሊስ ጣቢያዎችና በልዩ እስር ቤቶች ውስጥ ግብረ ሰቆቃው እንደሚፈጸምና ረሸናም እንደሚካሄድ ይዘገብ ነበር። በዚህ እያደገ በሚሄድ የግፍ ተግባር የተነሳም ነበር በወቅቱ ህዝቡ ተቃውሞውን ያሰማ የነበረው። በአዲስ አበባና በሌሎች ከተሞች ውስጥ ሜይዴይ በተከበረበት ዕለት ከ21 የማያንሱ ሰራተኞችና ተማሪዎች በወታደሮች ሲገደሉ ሌሎች በርካቶች ደግሞ ተይዘው ታስረዋል። ከግንቦት እስከ ሰኔ 1967 ዓመተ ምህረት የተማሪዎች መነሳሳት እየተስፋፋ ሂዶ ያደረጓቸውም ሰላማዊ ሰልፎች በኃይል እንዲበተኑ የተደረገ ሲሆን ቢያንስ የ11 ተማሪዎች መሞት በወቅቱ ተዘግቧል። ግንቦት 20 ቀን 1967 ዓ.ም ኢትዮጵያ ሰራተኞች አንድነት ማህበር የአራት ቀናት ጉባኤ ያካሄደ ሲሆን ዲሞክራሲያዊ መብቶች እንዲከበሩ ያስተላለፈው ውሳኔ ደርግን ስላስቆጣው ኢሳማን ዘጋ። በሃያ የሚቆጠሩ የላባደር መሪዎችን ይዞ አሰረ። ሌሎችም በተለያዩ ቦታ በተደረጉ ግጭቶች ተገደሉ። ግንቦት 30 ቀን 1967 ዓ.ም ጦቢያ ይጥኒጋሹ የቀድሞ የወረዳ አስተዳዳሪ፣ ክፍሌ ሞገስ የቡና ቤት አስተናጋጅ፣ ወርቁ ስዩም ነጋዴ፣ ዘሩ ኃይሌ፣ ኢድሪስ ኪያር፣ አብዱል ቃድርና ባለሌላ ማዕረግ ወታደር ጌታቸው ፋንታዬ በይፋ ተረሽነዋል። ክሳቸው የተንኮል ፕሮፓጋንዳ በመንዛትና ህገወጥ ስራ በመሰማራት የሀገሪቱን ሰላምና ጸጥታ በማደፍረስ የሚል ነበር። ክሱ ጨርሶ የተሳሳተ እንደነበር ወደፊት የምናየው ይሆናል። ከሰኔ 8 እስከ 9 1967 ዓ.ም ምረት ወላይታ ውስጥ የጸጥታ ኃይሎች የሚያደርሱባቸውን ስቃይ የተቃወሙ ሰዎች የግፍ እርምጃ ተወስዶባቸዋል። በርካታ የሆኑ ሲገደሉ፣ ከዚያ በላይ የሚሆኑ ደግሞ ቆስለዋል፣ ታስረዋል። በሰኔ 22 1967 እና በሐምሌ 1 ቀን 1967 ዓ.ም ምረት መካከል ብቻ መንግስቱ ራሱ ባቀረበው ዘገባ ከልዩ ልዩ ቦታዎች ከ35 ያላነሱ ሰዎች በጸጥታ ኃይሎች ተገለዋል። ሟቾቹ ላይ የቀረበው ክስ የመሬት ይዞታን ለማሻሻል የወጣውን አዋጅ በመቃወም ህዝቡን ለማወናበድ በመሞከራቸው ነው የሚል ነበር። ሌላም ሌላ አለ። ቦንጋ ውስጥ ብቻ በዚሁ በ1967 ዓ.ም ተመረጡ 150 አርሶ አደሮች የፖሊስ አመጻ ሰለባዎች ሆነው መውደቃቸው ተዘግቧል። በገለታ ፈለገነዋይ ውስጥ ጋሙጎፋ ክፍለ ሀገር በአንድ ቀን ውስጥ 80 ሰዎች ተገለዋል። በብዙ ገጠር አካባቢዎች አርሶ አደሮችና ምሁራን የተገደሉ ሲሆን፣ መንግስቱ ግን ይህን ሁሉ ነገር የመሬት ይዞታውን መሻሻልና ህዝባዊ አብዮቱን በተቃወሙ ላይ እንደተወሰደ የድምሰሳ እርምጃ አድርጎ አቅርቦታል። በዚያኑ ጊዜ የተበተኑ የተቃዋሚ ወረቀቶች ስለ ግድያዎቹ የጻፉ ሲሆን፣ ደርግም ቢሆን በተገደለው ሰው መጠን ላይ ልዩነት ቢኖረውም የተገደሉ መኖራቸውን አልካደም። ነሐሴ 26 ቀን 1967 ዓ.ም ተመረጠ። የአፓ ፕሮግራሙን በሶስት ታላላቅ የኢትዮጵያ ቋንቋዎች በመላ አገሪቱ በማሰራጨት ህልውናውን በይፋ ገለጸ። ስርጭቱ ፋት የነበረው ሲሆን ምንም አይነት መሰናክል ሳይገጥመው የተከናወነ ነበር። ዴሞክራሲያም እንደ ፓርቲው ልሳን በይፋ ታወቀ። መንግስቱም ይበልጥ ተርበደበደ። መስከረም 2 ቀን 1968 ዓ.ም ተመረጠ። በአብዮቱ ቀን ክብረ በዓል ሰላማዊ ሰልፈኞች ሰብአዊና ዴሞክራሲያዊ መብት እንዲከበር የሚጠይቁና የመንግስቱን ግፍ የሚያወግዙ መፈክሮች በገሃድ አንግበው ተሰለፉ። አሁንም በመስከረም የኢትዮጵያ መምህራን ማህበር ኢመማ ዋና ጉባኤውን ጅማ ውስጥ በማካሄድ በሰኔ 1967 ዓ.ም ተመረጠ አስተላልፏቸው የነበሩትን ጥያቄዎች እንደገና የሚያስተጋቡ ውሳኔዎች አስተላለፈ። በዋነኛነትም የሚፈጸመው ግፍ እንዲቆም፣ የፖለቲካ እስረኞች እንዲፈቱ፣ ዴሞክራሲያዊ መብት እንዲከበር፣ ጊዜያዊ ህዝባዊ መንግስት እንዲመሰረት የሚጠይቁ ነበሩ። ደርግ መምህራኑን አድሃሪያን በማለት ከመንቀፉም በላይ የተመረጡትን መሪዎች አሰረ። መስከረም 13 ቀን 1968 ዓ.ም የሚከተለውን መግለጫ ሰጠ። ጥቂት መምህራን ርካሽና የህዝብን እምነት የሚቦረቡር ፕሮፓጋንዳ ለማሰራጨት ሲሞክሩ እጅ ተፍንጅ ተይዘዋል። አስተማሪዎቹ ግላዊ ፍላጎታቸውን ከግብ ለማድረስ የሀገር አንድነት ለማናጋትና ህዝቡን በሃይማኖትና በጎሳ ከግብ ለማድረስ የሀገር አንድነትን ለማናጋትና ህዝቡን በሃይማኖትና በጎሳ ለመከፋፈል በመካሄድ ላይ ያለውን አብዮት ለማጨናገፍ እየሞከሩ ነበር። ርካሽና የህዝብን እምነት የሚቦረቡር ፕሮፓጋንዳ የተባለው በጉባኤው ተሳታፊዎች ተፈርሞበት ከወጣው ከጉባኤው ውሳኔ ሌላ ነገር ተገኝቶ አልነበረም። 15000 ያህል አባላት ከደፈን ኢትዮጵያ የነበረው የኢትዮጵያ መምህራን ማህበር በጎሳና በሃይማኖት አማካይነት የግል ፍላጎትን በማርካት ረገድ በምንም አይነት ሊከሰስ የሚችል አልነበረም። ሆኖም ሁኔታዎች ደግሞ ደጋግመው እንደሚያሳዩት ደርግ ጭካኔ የተመላበትንና ህገወጥ የሆኑ አድራጎቶቹን ለማጠየቂያ ማንኛውንም ስም ለመለጠፍ የሚፈቀጥጠው አልነበረም። በጊዜው ወደ 75 የሚጠጉ መምህራን የታሰሩ ሲሆን ብዙዎቹ በቀይ ሽብር አመታት ይካሄዱ በነበሩት የማታ ማታ ግድያዎች መድረሻቸው ጠፍቶ ቀርቷል። ደግሞ የሰራተኞች ተራ ደረሰ። ኢሳማ ግንቦት 1967 ዓመተ ምህረት ታገደ። ሆኖም በሰራተኞቹ ብርቱ ተጋድሎ እገዳው ሊነሳ በቅቷል። ኢሳማ ከመስከረም 8 እስከ 11 1968 ዓመተ ምህረት ለሶስት ቀናት ልዩ ጉባኤ በአዲስ አበባ ውስጥ ያደረገ ሲሆን በጠቅላላ ሀገሪቱ ውስጥ ከሚገኙት 183 አባል ማህበራት የመጡ ወኪሎች ተሳታፊዎች ሆነውበታል። ጉባኤው በአንድ ድምፅ ታሪካዊውን ውሳኔ በማሳለፍ መንግስት የሰራተኞች መሪዎችና ሌሎች የፖለቲካ እስረኞችን እንዲፈታ፣ በዲሞክራሲያዊ መብት ላይ የተጫነው ገደብ እንዲነሳ፣ የህዝቡን ጥያቄ በመቀበል በነጻ እንዲደራጅና ጊዜያዊ ህዝባዊ መንግስት መመስረት እንዲችል ወዘተ፣ ዋጋ ላይ ቁጥጥር እንዲደረግበት፣ ለሰራተኞች ደሞዝ እንዲጨመር፣ ተራማጅ የሆነ የሰራተኞች ህግ እንዲወጣ ጠየቀ። ውሳኔው በተሳተፉት የማህበራት ወኪሎች ሁሉ የተፈረመ ነበር። መስከረም 16 ቀን 1968 ዓ.ም ተመረጠ። የኢትዮጵያ አየር መንገድ ሰራተኞች ማህበር አባላት የጉባኤውን ውሳኔ ለሰራተኞች በሚያድሉበት ጊዜ ወታደሮች በወሰዱባቸው የማጥቃት እርምጃ 8 ሰራተኞች ሲገደሉ በ20 ውስጥ የሚቆጠሩ ሌሎች ቆስለዋል። መንግስትም በኢትዮጵያ አየር መንገድ መስሪያ ቤት ውስጥ ራዲዮት ጽሑፍ ሲበትን የነበረ አንድ ሰው እንዳይያዝ በማወቃቸው ወታደሮች ተኩስ ለመክፈት ተገደዱ ብሎ በይፋ አሳበበ። የኢትዮጵያ አየር መንገድ ሰራተኞች በጥይት ከተደበደቡ በኋላ የተከለከለውን ጉባኤ ተሳትፈው የነበሩ የሰራተኞች ማህበራት መሪዎች ከየቦታው ማሰር መስፋፋቱ ነበር። ይህም ወደ እምሳት፣ ወደ ስራ ማቆም አድማና ወደ ባሰ ግፍም አመራ። በአዲስ አበባ፣ በአቃቂ፣ በድሬዳዋና በሌሎች ቦታዎች ከ12 ያላነሱ ሰራተኞች በጥይት ሲገደሉ ወደ 150 የሚጠጉ ሰራተኞችና የሰራተኞች መሪዎች የኢሰአማ ሊቀመንበር ማርቆስ ሀጎስን ጨምሮ ተይዘው ታሰሩ። ምናልባት እዚህ ላይ ጣልቃ አስገብተን በደርግ እጅ የወደቁት እስረኞችን ይዞታ ብናነሳ ይበጅ ይሆናል። ማርቆስና ሌሎችም ወደ ደርግ ግቢ ተወስደው በወቅቱ የደርግ መረጃ ሹም በነበረው በኮሎኔል ዳንኤል አስፋው የበላይ ተቆጣጣሪነት ተደበደቡ። ጸዋት ወስቃይም ተቀበሉ። በአንድ የምርመራ ወቅት ማርቆስ ደሙ ክፉኛ ይፈስ ነበርና ኮሎኔል ዳንኤል ወንበሩ እንዳይበላሽ መሬት ላይ እንዲቀመጥ አዘዘው። አንድ ጊዜም መንግስቱ ከምርመራው ክፍል መጥቶ የምርመራውን አካሄድ ከተመለከተ በኋላ ማርቆስን አጥፊና ጠፊ እንሆናለን ብሎት ወጣ። በምርመራው ውስጥ ተደጋግሞ ይጠየቅ የነበረው የኢሃፓ አባል ነህን የሚለው ነበር። በኋላም በደም የተለወሰው ማርቆስ በሌሎች በእስር ላይ ባሉ ሰራተኞች ፊት እንዲያልፍ ተደርጎ ተመልከቱት ሊቀመንበራችሁን፣ ይህ ነው ንጉስ የሚሆነው እያለ ኮሎኔል ዳንኤል ዘበተባቸው። በምርመራው ወቅት ከእስረኞቹ ውስጥ አንድ መሐንዲስ ጸዋት ወስቃይ ሲያወርዱበት ቢሞትባቸው ወታደሮቹ ሬሳውን ወግደው ቁጥር መሙያ የሚሆናቸው ከውጭ ሌላ እስረኛ ተኩ። አዲሱም እስረኛ በመሐንዲሱ ስም ከሟች ዘመዶች መምጣት የቀጠለውን ምግብ ሲመገብ ባጀ። ይኸው እስረኛ ከ7 ወራት እስራት በኋላ ሲለቀቅ የሟች ዘመዶች ለረጅም ጊዜ መታለላቸውንና ሰዋቸውንም ዳግመኛ እንደማያዩት አወቁ። እንደሚተበከው ሐዘናቸውን በግላቸው አድርገው አፋቸውን ተምተመው ተቀመጡ። ማርቆስ አጎስ በኋላ በሲኦል ወደሚመሰል ጉድጓድ ወደ ማይጨው ጦር ሰፈር እስር ቤት እንዲዛወር ተደረገ። መስከረም 20 ቀን 1968 ዓመተ ምህረት እየተስፋፋ በመሄድ ላይ ከነበረው እምሳት አቋያ ደርግ በአዲስ አበባና በአካባቢዋ ያስቸኳይ ጊዜ አዋጅ አወጀ። የዚሁ ያስቸኳይ ጊዜ አዋጅ አንቀጽ 3 የሚከተሉትን የተከለከሉና ሕገወጥ የሆኑ አድራጎቶች አድርጎ ይዘረዝራቸዋል። ሀ ያለ ፈቃድ የሚሰበሰቡና ሰላማዊ ሰልፍ የሚያደርጉ ከህዝብና ከሃይማኖት በዓላት ውጪ ተሰብስበው የተገኙ ሰዎች። ለ ስራ የሚያቆሙ ወይም ስራ የሚያቀዘቅዙ ሰዎች። ሀ ማንኛውንም አይነት የስራ ማቆም አድማ እንዳማራጭ የሚወስዱ ሰዎች። መ ህገወጥ ቃላትን በህዝብ መሰብሰቢያም ሆነ ወይም በማንኛውም ሌላ ቦታ የሚናገሩ ሰዎች። ሰ ህገወጥ የሆኑ ጽሑፎችን፣ የመፈክር ሰሌዳዎችን ወይም ስዕሎችን የሚያዘጋጁ፣ የሚጽፉ፣ የሚያስቀምጡ ወይም የሚያሰራጩ ወይም ሌሎች ሰዎች እንዲያውቁ የሚያደርጉ ሰዎች። ረ ሌሎች ሰዎችን ስራ እንዲያቆሙ የሚያበረታቱ፣ የሚገፋፉ፣ የሚያስፈራሩ፣ ትዕዛዝ የሚያስተላልፉ፣ ሐሳባቸውን የሚያካፍሉ ወይንም የሚያስገድዱ ሰዎች። ሰ የሰዓት እላፊውን ትዕዛዝ የሚጥሱ ሰዎች። ሸ የጸጥታ ኃይሎችን ትዕዛዞች የሚያውቁ ወይም የሚጥሱ፣ ከነሱም ጋር በስራቸው የሚተባበሩ ሰዎች። ቀ ሌሎችን ሰዎች ህገወጥ ስራ እንዲሰሩ የሚያስገድዱ ሰዎች። በ ከቤታቸው ውጭ ማንኛውንም አይነት መሳሪያ፣ የእጅ ቦምብን ወይም ሴንቲን ጭምር ይዘው የሚገኙ ሰዎች። ተ ያለበቂ ምክንያት ከስራቸው የሚቀሩ ሰዎች። ቸ በአጠቃላይ የህዝቡን ሰላም የሚነሳ ማንኛውም ሰው። እነሆም ይበልጥ ግልጽ በሆነ መልክ በአጠቃላይ ማንኛውም ደርግን የሚቃወምና ለመቃወምም የሚያስብ እንደ ወንጀለኛ ተቆጠረ። በእንዲህ አይነት ህግ የሚገዛ መንግስት እንዴት የህዝብን ፈቃድና ፍላጎት እንደሚያንጸባርቅ እንደ ሚስተር ሃሊዴይ እና ፒተር ሽዋብ የመሳሰሉት ሲያስረዱን መስማት ነዋ። የአስቸኳይ ጊዜ አዋጁ ይፋ ሆኖ ሲሰራበት የቆየው እስከ ታህሳስ 1967 ዓመተ ምህረት ቢሆንም ከላይ የተጠቀሱት ድንጋጌዎች እስካሁን በተጨባጭ ስራ ላይ እየዋሉ ናቸው። የአስቸኳይ ጊዜው ህግ ለጸጥታ ኃይሎች የህዝብ ሰላምና ጸጥታ በሚያውቅ ማንኛውም ሰው ላይ ተገቢውንና የመጨረሻውን እርምጃ እንዲወስዱ ስልጣን ሰጥቷቸዋል። ተገቢ እርምጃ ማለት ሌላ ሳይሆን በኋለኛው ጊዜ እንደታየው እንደ አብዮታዊ ወይም ነጻ እርምጃ አይነቱ ወዲያውኑ ያለ ፍርድ መግደል ማለት ነበር። በታየበት ግደል የሚል ፖሊሲ ወታደሮች በተግባር ላይ ያውሉ እንደነበር የ1977 ዓመተ ምህረት አምነስቲ ኢንተርናሽናል በኢትዮጵያ ላይ የጻፈው ዘገባ ገጽ 4 ያረጋግጣል። በዚህ ጊዜም የነበረው የሞት መጠን የሚናቅ አልነበረም። የማያፈናፍኑት ህጎች አሁንም ከወራት በኋላ ሌላ የወንጀለኛ መቅጫ ማሻሻያ ሰኔ 28 ቀን 1968 ዓ.ም ተደርጎላቸው ይበልጥ እንዳያፈናፍኑ ተደረጉ። አዲሶቹ አንቀጾች በማንኛውም ጸረ አብዮት ጽሑፍ በሚያሰራጭ ላይ ቅጣቱን ሲጨምሩ፣ ከጸረ ህዝብ ወይም ከጸረ አብዮት ድርጅቶች ጋር በአገር ውስጥም ሆነ ውጭ ግንኙነት በሚመሰርት፣ በጎ አመለካከት በሚያሳድር ወይም እርዳታ በሚያደርግ ማንኛውም ሰው ላይ የሞት ቅጣት ያዛሉ። መንግስት ዝቅተኛ በሆነና በዘፈቀደ ባወጣው የዋጋ ተመኑ መሰረት እህላቸውን ሊያቀኑ ፈቃደኛ ያልሆኑ አርሶ አደሮች በማከማቸት ከዋጋ በላይ በመሸጥ ወይም እህልና ሌሎች ሸቀጣ ሸቀጦች ወደ ህዝቡ እንዳይደርሱ በማገድ ወንጀል የሞት ቅጣት የሚገባቸው ያደርጋቸዋል። ይኸው የሐምሌው ህግ ማንኛውንም አገሩን ህጋዊ ባልሆነ መንገድ ለቆ የሚወጣ ወይም የሚሞክር በሞት ወይም በእድሜ ፍታህ እንዲቀጣ ያዛል። የኢትዮጵያ ህዝብ ደርግን የአዋጆች መንግስት የሚለው ለዚሁ ነው። የተባዩ መግለጫዎች የሚያደርጋቸው እንደነዚህ ያሉትን ህጎች ነው። ያስቸኳይ ጊዜ ሁኔታ መታወጁ ግፉን አባባሰው። ኢሳማ ተዘጋ። መሪዎቹም የኢምፔሪያሊስት ወኪሎች እየተባሉ ተወረፉ። ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት እንዲተካ ብለው የጠየቁ ሁሉ የህዝብ ጠላቶች ወይም ጸረ አብዮተኞች የሚል ስያሜ ተለጠፈባቸው። ከኤርትራና ከሌሎች ቦታዎችም በመንደር ኗሪዎች ላይ ግፍ ይፈጸም እንደነበር ይዘገብ ነበር። በየእስር ቤቱ ጸዋትወ ስቃይ መድረሱ የተለመደና የሚያስጠቅቅ ሆነ። ተይዘው የታሰሩም መዳረሻቸው ይጠፋ ጀመር። ዳር 27 ቀን ደርግ አዲስ የሰራተኛ ህግ አወጀ። ሰራተኛውና መሪዎቹ ግን አዲሱ የባርነት ህግ የሚል የፌስ ስም አወጡለት። ግፍጫው ቀጠለ። ከትላልቅ ከተሞች ውጭ በገጠሩ አካባቢ 134 የሚሆኑ ጸረ አብዮተኞች በመንዝ በሸዋ በአርሲና ባሌ እንደተገደሉ ደርግ ራሱ ዘግቧል። የሰራተኞችን፣ ተማሪዎችን፣ ምሁራንን፣ ኢህአፓንና ሌሎችንም የፊውዳላዊውን መንግስት የታገሉትንና አሁንም አምባገነናዊውን ወታደራዊ አገዛዝ አንቀበል ያሉትን ሁሉ የህዝብ ጠላቶች ብሎ ስም በመለጠፍ ደርግ የተፈጠረውን መፈራረቅ ወደ አመጽ ደረጃ አሸጋገረው። ደርግ ጸረ አብዮተኞች መደምሰስ አለባቸው በሚለው እየገፋ ከህዝብ ጠላቶች ጋር መወያየት አይችልም። ግፉ ተፋፋመ። በአንድ ቀን ብቻ በትንሽቱ የጎሬ ከተማ ከአርባ ሰዎች በላይ ተይዘው ታሰሩ። ከሰራተኞች ማህበራት የተያዙት ከአምስት መቶ በላይ ሲያድግ የምሁራኑና የተማሪዎች ደግሞ ከዚህ እጥፍ ሊሆን ምንም የቀረው አልነበረም። በርካታ ታጋዮች ከአደባባይ ተሰወሩ ወይም ወደ ገጠር ገቡ። በዚህ ጊዜ የተገለጸው አዲስ ክስተት የደርግና የመኢሶን ትስስር መጠናከር ሲሆን እሱም መንበሩን ያገኘው በህዝብ አደራጅ ጊዜያዊ ጽህፈት ቤት ነበር። በዚህም ሽፋን መኢሶን የደርግ አማካሪና ቀኝ እጅ ሆኖ ብቅ አለ። ብዙም ሳይቆይ በሰናይ ልኬ ይመራ እንደነበረው የወዝ አደር ሊግ ወዝ ሊግ፣ በባሮቱም ሳይመራ እንደነበረው የኢትዮጵያ ጭቁኖች አብዮታዊ ትግል ኢጫት እና ማርክሳዊ ሌኒናዊ ሪቮሉሽናዊ ድርጅት ማሌሪድ አይነት ትናንሽ የግራ ቡድኖች የመኢሶንን አርአያ ተከተሉ። ይኸው የህዝብ አደራጅ ጊዜያዊ ጽህፈት ቤት መኢሶን ከፍ ያለ ድርሻ የያዘበት ሆኖ የሌሎች ቡድኖች አባላትን ያጠናቀረ ሆነ። ሚናቸው ፖለቲካዊና ድርጅታዊ ተግባራት መስራት ሲሆን እውነታቸው ያሳየው ተግባራቸው ግን ህዝቡ የምሩን እንዳለው ፖለቲካዊ የፖሊስ ተግባራት በሚል ርዕስ ስር የሚመጣ ነበር። አጠቃላይ መንጋው ይጠራ የነበረው ኢትዮጵያ በሞሶሎኒ ዘማች ጦር በተወረረችበት ጊዜ ከፋሽስት ኢጣሊያ ወታደሮች ጎን ተሰልፈው ለተዋጉት ከሃዲዎች በተሰጠው ባንዳ በሚለው ተገቢ ስያሜ ነበር። የመኢሶንን ምክር በመስማት ደርግ ሚያዚያ 12 ቀን 1968 ዓ.ም የብሔራዊ ዴሞክራሲያዊ አብዮት ፕሮግራም ተብዬውን አወጣ። ይህም ውጥንቅጡ የወጣውን የኢትዮጵያ ህብረተሰባዊ የተባለውን ለመክላትና ሳይንሳዊ ሶሻሊዝምን በቦታው ለመተካት የሚያመች አጋጣሚ ሆነ። የግራ ተቃዋሚው የደርግ ማርክሳዊ ሌኒናዊነት የጣመው እንዳልነበር ከመሆኑ አንጻር ሲታይ ቢያንስ በቃል ደረጃም ቢሆን አጋጣሚው እንዳገለገለው አክሎ መናገር ያስፈልጋል። ይበልጥ አስፈላጊ በሆነው ላይ ለማተኮር የደርግ ምሁራን ግብረአበሮቹ ደርጉ ቆራጥና አስቸኳይ እርምጃ ወስዶ ኢህአፓን ክንፏን የተመታች አሞራ ለማድረግ ይቻለው ዘንድ ተንጫጩ። ስዊድን ሀገር የተማረው የመይሶል ሊቀመንበር የነበረው በኋላም ራሱ በደርግ የሚጠፋው ከበደ መንገሻ የተባለ ምሁር በቤት ቤት ፍተሻ ማካሄድና አዲስ አበባን ካናርቲስቶች ማጽዳት እንደሚያስፈልግ ለደርግ ማስታወሻ ጻፈ። አናርኪስቶች የሚለው ለኢሃፓ የተሰጠው ቅጽል ሲሆን ሌሎችም አብረው የሚጎዳኙ እንደ ትሮትስካይቶችና ሌላም ሌላ ተከታዮች ነበሩ። የወዝልጉ ሰናይ ልኬ የከበደ መንገሻን ሐሳብ ደግፎ የኢሃፓ አባላትና ደጋፊዎች የሚባሉ ሰዎች የስም ዝርዝር በመይሶንና በወዝሊክ ተሰናዳ። የካቲት 24 ቀን 1968 ዓ.ም ተመረጠ። ደርግ ሽብር ከፍቶ የኢሃፓን ታጋዮችና ደጋፊዎችን ለመጨፍጨፍ ማቀዱን በማጋለጥ ኢሃፓ ይፋ መግለጫ አወጣ። ደርግ እጅግ አረመኔና እጅግም ይፈሩ የነበሩትን ሁለት ሻለቆች ወደ ደቡብ በመላክ አዲስ አበባ የአመጽ ማዕከል ሁር ተለቀቀ። የመንግስቱ የቅርብ ጓደኞች የነበሩና አሁንም በአምባገነኑ ገዥ ቡድን የበላይ አመራር አባላት የሆኑት ሻለቃ አሊ ሙሳና ሻለቃ ጌታቸው ተቆጣጥረው ያስፈጽሙ ዘንድ ወደ ጅማ፣ ወደ ሐረር፣ ወደ አዋሽና ወደ ወልቂጤ ሄዱ። ህዝቡ እጅግ ሲፈራ የነበረው የደርግን ያመጣ ባህሪ እንደዚህ ሁለት ሻለቆች አረጋግጡለት። አንድም ለመሐላ ሳያስተርፉ የተጠረጠሩትን ሁሉ ረሸኑ። የተያዘ ልጁን ፍለጋ ያጣ አባት እዚያው ተገደለ። በመኖሪያ ቤቶች የተጠረጠሩ ሰዎች ድመቶች እንኳን ሳይቀሩ በሻለቃ አሊ ተገደሉ። ታላላቅና ትናንሽ ነጋዴዎች ከሐረር አስበተፈሪ ተይዘው ንብረታቸውን በሻለቆቹና በጓደኞቻቸው ከተወረሰ በኋላ አናርኪስቶች ተብለው ተረሸኑ። የተያዙት ሰዎች ከከተማው ወጣ ብሎ ገደል አፋፍ ላይ እየተረሸኑ ወደ ታች ይወረወሩ ነበር። ይህ በእንዲህ እንዳለ ሚያዝያ 14 ቀን አዲስ አበባ ውስጥ የብሔራዊ ቲያትርና ከቲያትር ጋር ግንኙነት ያላቸው የማዘጋጃ ቤት ሰራተኞች፣ ተዋንያንና ዘፋኞች ሰላማዊ ሰልፍ አድርገው የደርግና የመይሶንን የሚያዝያ 12ቱ ዴሞክራሲያዊ መብትን ለሕዝብ የሰጠውን የብሔራዊ ዴሞክራሲያዊ አብዮት ፕሮግራም በተግባር ፈተኑት። ማህበራት የማቋቋም መብት እንዲኖራቸው፣ የሥራ ሁኔታ እንዲሻሻል የሚሉ ነበሩ ጥያቄዎቻቸው። ግን የታጠቁ ወታደሮችና ቆመጥ ያዙ ፖሊሶች በሰላማዊ መንገድ ጥያቄያቸውን ያሰሙ በነበሩት ሰልፈኞች ላይ የጥቃት እርምጃ በመውሰድ 6 ሲገድሉ ከ70 በላይ ተይዘው ታስረዋል። እነሆም ደርግና መይሶን ስለ ዴሞክራሲያዊ መብት የገቡት ቃል በሰላማዊ መንገድ ተፈትኖ ባዶ ቃል መሆኑ ተረጋገጠ። ጠቅላላ ፕሮግራማችን በዚህ ተቀለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።